ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ከነስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ህዳር 30 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ህዳር 30 ቀን 372 ቀናት አለፋቸው።
ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
ግለችን ለምን በሚል ርዕስ ከዝግጅት ክፍላችን የቀረበው ወቅታዊ ሐተታ ከዜናው በመከተል ይቀርባል። ከዚያም
ኢያዴክ ወያኔ የሚወገዘው አጭበርባሪ በመሆኑ ነው። ኢያዴክ ኦዴፓም ሆነ አዴፓ ቀልቀሎ ስልቻዎች ናቸው።
ቀደም ሲል በፍኖተ ዲሞክራሲ ተላልፎ የነበረ ጽሑፍ ነው። በመጨረሻም ኮሎኔሉ ከብልጽግናው ያፈነገጡትን ነገደ ወያኔዎች ትርጉሙን አጣሞ ጁንታ ይላቸዋል። ከዚህ ቀደም ታይቶም ተሰምቶም በማይታወቅ ሁኔታ ከባህር ዳር ሆነው በአዲስ አበባ ኩዴታ ሊያካሂዱ ነው ካላቸው መካከል ጀነራል አሳምነው ጽጌንና ሌሎችን መግደሉ ይታወቃል። በወቅቱ ይህንኑ በሚመለከት በፍኖተ ዲሞክራሲ ተላልፎ የነበረውን ጽሑፍ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከሰራዊቱ አካባቢ ከተገኘው መረጃ ሰኞ ህዳር 29 ቀን በተምቤን አቢ አዲና በሽሪያ አካባቢ በተደረገው አሰሳ በርከት ያሉ የወያኔ ቡድን መሪዎች በቁጥጥር ስር መዋላቸውን ለማወቅ ተችሏል። ከወያኔ ቡድን መሪዎች መካከል ከፊሎቹ እየሰጡ ሲሆን ከፍቶቹ ደግሞ ቆስሎ የተያዙ መሆናቸውን ለአገዛዙ የቅርብ የሆኑ ምንጮች ተናግረዋል። ቆስሎ ከተያዙት መካከል ደብረጽዮን ገብረ ሚካኤል ይገኝበታል በሚል አንዳንድ ክፍሎች ቢገልጹም በአገዛዙ በኩል የተሰጠ ይፋ መግለጫ እስከሌለ ድረስ ማረጋገጥ አልተቻለም። ያልተያዙት የቡድን መሪዎች በቁጥጥር ስር ለማድረግ አሰሳው ቀጥሏል ተብሏል። ከተያዙት የወያኔ አመራር አባላት ጋር አክቲቪስቶችና ከአሜሪካና ከአውሮፓ የገቡ የወያኔ ቡድን ደጋፊዎች አባላት እንደሚገኙበትም እነዚሁ ለአገዛዝ ቅርብ የሆኑ ክፍሎች ዘግበዋል። የቆሰሉት ህይወታቸውን ለማስረፍ ህክምና እየተደረገላቸው መሆኑ ተነግሯል። የምዕራብ እዝ ዋና አዛዥ በመከላከያ ቴሌቪዥን ቀርቦ እጅ የሰጡና የተያዙ የወያኔ ቡድን አመራር አባላት እንዳሉ ቢገልጽም እነማን እንደሆኑ ስም ሳይጠቀስ አልፏል። ያመለጡት የወያኔ አባላት ተደብቀውበታል የተባሉት ቦታዎች ከፍተኛ አሰሳ እየተካሄደባቸው ነው። ከዚህም በተጨማሪ ከፍተኛ የጦር መኮንኖች ያልተያዙትን የወያኔ አባላት አድኖ ለማምጣት ስለሚቻልበት መንገድ መቀሌ ላይ መወያየታቸውና እቅድ መቀየሳቸው ተነግሯል። በሌላ ዜና በተለያዩ የትግራይ አካባቢዎች ህዝቡ በከፍተኛ ችግር ውስጥ እንደሚኖር እየተነገረ ነው። ወደ መቀሌ ከተማ ደርሶ የተመለሱ ሰዎች ለአንዳንድ ዜና ምንጮች የሰጡት መረጃ በከተማዋ የነዳጅ የኔትወርክና የመብራት አለመኖር ህዝቡን ችግር ውስጥ የጣለ መሆኑና በተለያዩ ሆስፒታሎች የሚታየው የመድኃኒት እጥረትም ከፍተኛ መሆኑን ገልጸዋል። የንግድ ተቋማት መዘጋት ለነዋሪዎች ከፍተኛ ችግር የደቀነበት ሲሆን የምግብ አቅርቦት ችግርም እንዳለ ተነግሯል። በከተማው ውስጥ ዝርፊያ በከፍተኛ ደረጃ የተስፋፋ ሲሆን ነዋሪውን በጣም አስቆጥቷል ተብሏል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ሰኞ ህዳር 29 ቀን በሰጠው መግለጫ በትግራይ የሚገኘው የምግብ፣ የውሃ፣ የነዳጅና የገንዘብ እጥረት በከፍተኛ ደረጃ ህዝቡን እየጎዳ መሆኑንና የመድኃኒት እጥረትም የእርዳታ ሰጪ አካላትን ስራ እያስተጓጎለ መሆኑን ገልጾ በዚህ በኩል ያለው ስጋት አስታውቋል። በተለይ የህፃናት ደህንነት ለመጠበቅ ሁሉም የተቻለውን እንዲያደርግ ጥሪ አቅርበዋል። በቅርቡ የተባበሩት መንግስታት ድርጅት የእርዳታ ሰጪ ድርጅቶች በሰራዊት አባላት ከተተኮሰባቸው በኋላ ወደፊት ተመሳሳይ ድርጊት እንዳይፈጸም ያገዛዙና የተባበሩት መንግስታት ድርጅት ተወካዮች እየተነጋገሩ ነው የተባለ ሲሆን በአገዛዙ በኩልም የተወሰኑ የእርዳታ ቁሳቁሶች ከባድ መኪናዎች ወደ ትግራይ አካባቢ እንዲገቡ መደረጉን ተናግረዋል። የአስቸኳይ አዋጅ መረጃ ቃል አቀባይ ለውጭ አገር ጋዜጠኞች በሰጠው መግለጫ አገዛዙ በማይክድራና በሌሎች የትግራይ አካባቢዎች ስለተፈጸሙት ግድያዎች የውጭ መርማሪዎችን እንደማይቀበል ገልጿል። ገለጸው አገዛዙ የራሱ ምርመራ ለማድረግ ሞግዚት አያስፈልገውም በብቃት አለው ካለ በኋላ የውጭ መርማሪዎች ወደ አገር ሊገቡ የሚችሉት በእኛ በኩል ምርመራ ማድረጉን አልቻልንም ብለን ባስተዋወቅንበት ጊዜ ብቻ ይሆናል ብለዋል። እስከዚያው ድረስ ምርመራ በአገዛዙ አካሎች ብቻ የሚካሄዱ መሆናቸውን ገልጾ የመጨረሻው ዘገባ በሚቀርብበት ወቅት የውጭ አካሎች ጥያቄ ለመጠየቅም ሆነ አስተያየት ለመስጠት ጊዜ እንዳላቸው ገልጿል። በሌላ ዜና የሮይተርስ ዜና ወኪል ሰኞ ህዳር 29 ቀን እንደዘገበው የሻቢያ ወታደሮች ወደ ድንበር ዘልቀው የኢትዮጵያን ወታደሮች ይረዱ መሆናቸውን አረጋግጠናል በማለት የአሜሪካ መንግስት ባለስልጣኖችና አምስት የክልል ባለስልጣኖች ከሳተላይት ያገኙት ማስረጃ መሰረት በማድረግ ገልጸውልናል ብለዋል። ሮይተርስ አያይዞም ያገዛዙና የሻቢያ ባለስልጣኖች ዜናውን አስተባብለውታል ካለ በኋላ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትም ስለዚህ ጉዳይ ተናግረው የለም በማለት ዘግበዋል። የፌደራል ፖሊስ ባወጣው መግለጫ አንድ ለ20 በሚል የተደራጀ ድብቅ የፖለቲካና የጥፋት አጀንዳ የሚያራምድ ቡድን በምርመራ ማግኘቱን አስታውቋል። ኮሚሽኑ ይህንን የገለጸው በሰራዊቱ ውስጥ ከፍተኛ ስልጣንና ማዕረግ የነበራቸውና ከሳሜል እዝ ጋር የነበረውን ግንኙነት መስመር በማቋረጥ በቁጥጥር ስር ያዋሉ የወያኔ አባላት የጦር መኮንኖች ፍርድ ቤት በቀረቡበት ወቅት ባቀረበው የምርመራ ሰነድ ነው። ፖሊስ ተከሳሾቹ ይህን ቡድን በማደራጀትና በኩል ሚና የነበራቸው መሆኑን ገልጾ ቡድኑም ከወያኔ ከኦነግ ሸኔ የጥፋት ተልዕኮ በመቀበል በአዲስ አበባ የተለያዩ ቦታዎች ጥቃት ለመፈጸም የተደራጀ መሆኑን በምርመራ ማግኘቱን ፖሊስ አስታውቋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Oh,
በየጊዜው ትግላችን ለምን ለሚለው ጥያቄ ተገቢውን ምላሽ ለመስጠት መቻላችን በጣም ወሳኝ ነው። ገዢዎች በየማጠፊያው እያደናገሩ ድል ሳይገኝ ድል የመጣስ መስለው የህዝብን ትግል ሊያደናቀፉ መሞከራቸውን ደጋግመን አይተናል። ለዚህ ተንኮላቸው ሰለባ የሆኑ ደግሞ ትግላቸውን በአቋራጭ እያቆሙ ሁሌም ውድቀት ተከትሎናል። ወያኔን ጥግ ያስያዘውን ህዝባዊ አንድነትና አመጽ ቀጥሉበት እንግፋበት ይያል ትግላችንን ለማፈን ያመጡት ግብስ ኮሎኔል ሙሴ ለውጣምጪ ብለን ትግላችንን ለማቆም ለዘረኛው አገዛዝ በአዲስ መልክ መቀጠል ተባባሪ ሆነናል። ለኮሎኔሉ ብዙዎች አጨብጭበውና ጸረ አገዛዙንና ጸረ ሥርዓቱ ትግላችንን አቆመው ዘረኞቹን ጽንፈኞቹን እንዲደላደሉብን ረድተናል። ትግላችን ዘረኛውን ሥርዓት እንዳላቆይተን ግዳይን ባራርሳ ለመተካት አልነበረም። ትግላችን ዴሞክራሲን በሂደት ሊያረጋግጥ የሚችልና ህዝባዊ መንግስትን እውን የሚያደርግ ሽግግር ለማምጣት እንጂ አንድ ጥራዝ ነጠቅ አምባገነንን ሽግግር ሂደት ሰርዞ በራሳቸው የምርጫ ቧልት በላያችን ላይ ትንግርት አለኝ ብሎ በአምባገነንነት እንዲሰየምብን አልነበረም። በአገራችን ጉዳይ ላይ ወሳኝ መሆን ያለበት ሰፊው ህዝብ ነው ያልነውን አሽቀንጥረን ጥለን የወያኔ ኦህዴድ ዘረኛ መሪ ሆኖ የበሰበሰውን ግለሰብ ኳኩለን ለመሰየምና ፍጅትን በህዝባችን ላይ ለማምጣትም አልነበረም። ሰላም ከኤርትራ ህዝብ ጋር አለ እንጂ ለሻቢያ እንጎንበስና የአስመራው አውሬ ይብላን ስንል ተደምጠንም አናውቅ። ዓላማችንና እምነታችንን በተመለከተ ግባችን ምን እንደሆነ የዛሬ 39 ዓመት ባወጣነው ጽሑፍ የሚከተለውን ግልጽ አድርገን አቅርበን ነበር። ትግላችን በእንኩልነት ላይ ለተመሰረተ አገራዊ አንድነት ነው። ስለሆነም ኢትዮጵያ መገነጣጠል አለባት፣ ቅኝ ገዢ አገር ናት፣ ህዝቧ በአንድነት ሊኖር አይችልም ወዘተ የሚሉትን አቋሞች ሁሉ ኢህአፓ ይቃወማል። የኢትዮጵያ ህዝብ ዴሞክራሲያዊ መብቱን ተቀዳጅቶና ነጻ ሆኖ ባልመከረበትና ባልነሰነበት ሁኔታ የኢትዮጵያን ግዛታዊ ክልል ለመቁረጥ በተናጠል የሚደረጉም ውሳኔዎችን ኢህአፓ አይቀበልም። የመድበለ ፓርቲ ስርዓትን ለሚያንጸባርቅ ዴሞክራሲያዊ ስርዓት ኢህአፓ ይታገላል። ይህን ስንልም ምን እንደሆነ እንደሚከተለው አብራርተን ነበር። ሀ ዓለምንም ገደብ ማንኛውም የፖለቲካ ፓርቲ ህልውናው ተከብሮ የመንቀሳቀስ የማደራጀት ለምርጫ የመቅረብ መብት ሊኖረው ይገባል። ለ መንግስት የሚመሰረተው በህዝብ ነጻ ምርጫ ሲሆን ህዝቡ ካልፈለገውም ይወርዳል፣ ሌላ ምርጫ ይደረጋል። ሀ እንዲያስተዳደር በተመረጠው ፓርቲ ወይም ድርጅትና የአገሪቷን ዘላቂ ጥቅም መዋቅሮች መሃል ያለው ልዩነት ይጠበቃል፣ ማለትም ጦር ሰራዊቱ ወዘተ የሀገር እንጂ በስልጣን ላይ ያለው ድርጅት ጦርና ሰራዊት አይሆንም። መ ከመንግስት ቁጥጥር ነጻ የሆነ የዳኝነት ስርዓት መኖር አለበት። ሰ የህዝቡ የንግግር የጽሑፍ የተቃውሞ የማሰማት ሰላማዊ ሰልፍ ሆነ የሥራ ማቆም አድማ ለማድረግ የሥራና የመኖሪያ ቦታን የመምረጥ የመለወጥ ወዘተ መብቶች መከበር አለባቸው። የመንግስት ሳንሱር የመንግስት ቁጥጥርና ጣልቃ ገብነት በህዝብ ማህበራት ላይ ወዘተ መወገድ ያለባቸው ናቸው። ማንኛውም ኢትዮጵያዊ በፖለቲካ አቋሙና እምነቱ የተነሳ የዜግነት መብቱ አይገፈፍም። የሰርቶ አደሩን ህዝብ መብት የሚጠብቅ የሥራ ህግ መኖር አለበት። ከነዚህ በተጨማሪ ኢሃፓ በሃይማኖቶች እኩልነት የሚያምን ሲሆን በፖለቲካ ወይም በመንግስትና ሃይማኖት መሃል ልዩነት መኖሩ መሰረታዊ ነው ይላል። ከዚህም ከዚያም ዛሬ ሊተቹት የተነሱት ሁሉ የባድ ሪዮት ድርጅቱ አምጥቶ ጥፋት አደረሰ ሲሉ ቢደመጡም የዛሬ 40 አመት ትግላችን ለምን ሲባል የሰጠነው መልስ ኢትዮጵያዊ እንጂ የባድ አልነበረም። ያኔ ለህዝባዊ መንግስትና ሽግግር ያቀረብነው አማራጭ በባንዳና ፋሽስቶች ውድቅ ባይደረግ ኖሮ አገራችን ከብዙ መከራ በዳነች ነበር። ወያኔም በህዝብ የጋራ ጸኖት ጥግ ሲይዝ የሽግግር ሂደት አሁን ቢሆን ኖሮ ጦርነትና እልቂት ባልደረሰብንም ነበር ማለት ይቻላል። በዚህም በዚያም የሚያልቀው ወገናችን ነውና በሰላም የሚፈታው በሰላም ቢፈታ መርጠን ሽግግር ስንልም 40 አመት እነሆ አልፎናል። ኢትዮጵያን ከውጭ ጥቃት የሚከላከል ከህዝቡ የተውጣጣ ከፖለቲካ የራቀ ሙያተኛ ብሔራዊ ጦር መኖር ይገባል። ሴቶች በእኩልነት ደረጃ በአገራችን የፖለቲካና ኢኮኖሚ ማህበረሰባዊ ህይወት ተሳትፏቸው እንዲረጋገጥ መደረግ አለበት። የት ላይ ነው እንግዲህ አገርን ጎጂ ከባድ በጭፍን የተቀዳ መርህና አማራጭ ቀረበ የሚባለው? ትግላችን ለተሸራረፈ ጎዶሎ ዴሞክራሲ ወይም የይስሙላ ዴሞክራሲ ሳይሆን ዜግነታችንና ሌላውን መብታችን ለሚከበርበት ላልተገደበ ዴሞክራሲ ነው ብለን ነበር። ዛሬም ከነ ኮሎኔሉና ሽመልሶች የሚያጋጨን ይህ አቋማችን ነው። በዚህ ላይ ጨምረን ስናቀርብ የሚከተለውንም ብለን ነበር። ትግላችን የህጋዊ ስልጣን ህዝቡና ወይም የህዝቡ ነጻ ምርጫና ውሳኔ እንዲሆን እንጂ ባለጉልበት ባለጠመንጃይ ስልጣን ባለቤት ሆኖ እንዲሰየም አይደለም። በዱር በገደሉ በከተማም ጭምር መስዋዕትነት የከፈልነውና እየከፈልንም ያለነው ለገባነው የትግል ቃል ኪዳን ታማኝ በመሆናችንና በትግሉ አምነን በፈቃዳችን በመሰለፋችን እንጂ ታግለናልና ታጋይ ነንና በግድ ከኛ ሌላ ባለስልጣን ሊኖር አይችልም ለማለት አይደለም። ትግላችን ለኢትዮጵያና ለህዝቧ ደህንነት በመሆኑ አገርንና ህዝብን የሚጎዳን ሁሉ ዘወትር የምንቃወመው ይሆናል። በመሆኑም ህዝብ ድምጽ ሳይሰጥበት የኢትዮጵያን ግዛታዊ ይዘት የቀየረውን ቻርተር ስምምነት የምንቃወመው ነው። ኢሃፓ ከሰፊው የኢትዮጵያ ህዝብ መሰረታዊ ፍላጎትና አቋም የተለየ አቋም የለውም። ከህዝብ ጋር ሆኖ የሚታገለውም ለህዝቡ ዓላማ እንጂ ሌላ ተልእኮ ኖሮት ወይም እንደወያኔ ለኢትዮጵያ ቆም ያለው እያለ በሽፍን ጸረ ኢትዮጵያ ፖሊሲዎችን ለማራመድ አይደለም። ኢሃፓ የታገለውና የሚታገለው ለኩልነት ለዴሞክራሲና በዚህ ላይ ለተመሰረተ ያገር አንድነትና ሰላም ነው። ዴሞክራሲ የህዝብ አንድነትና ሰላም የማይነጣጠሉ የማይገደቡና ቋሚ መፈክሮች፣ መርሆች፣ መመሪያዎች ናቸው። ይህን ሁሉ ወንጀልና ፍጅት ከመፈጸማቸው በፊት ሐቀኛ የሽግግር ሂደትን አክብረው በሚገባ ነጻ ምርጫ ተደርጎ በነበር የኢትዮጵያ ህዝብ ኮሎኔሉ ይንገስብን ቢልም የምንጥሰው ውሳኔ ባልሆነ ነበር። ዛሬ ግን ሲያምረው ይቀርና መወገድ አለባቸው ከምንላቸው ተውሳኮች አንደኞቹ ናቸው። የኢትዮጵያን ድንበር ጥሶ ገብቶ የረዳው ሻቢያም ከህዝብ ቁጣና አመጽ መቼም አያድነውም። ለነገሩ ወልቃይት ጠገዴ፣ ራያ፣ ጸለምት ሁሉ በወያኔ ተዘርፈዋል ስንል ኮሎኔሉ የለም የትግራይ ናቸው ብሎ ሲታገለን እንደቆየ ሊክድ አይችልም። የሱም ብልጽግና ያው ዘረኝነትና ጭቆና ጸረ አማራነትን መቀጠል እንጂ ሌላ አይደለም። እንዴትስ በዝምታ እንለፈው ታዲያ? ቃል ኪዳናችንን ክደን ወራዳ ባንዳ ልንባል ዝግጁ ካልሆንን በስተቀር ትግላችን ለኢትዮጵያ አንድነትና ለህዝቧ መብት መከበር፣ ለህዝብ ባለስልጣን መሆን፣ ለዘረኝነት ውድመት፣ ለወያኔነት ከስሩ መነቀል፣ ሊሰፍንብን የተዘጋጀው ዘረኝነት መክሰም፣ ለህዝባዊ ዴሞክራሲያዊ አንድ የኢትዮጵያ መንግስት እውን መሆን ነው። ከዚህም አንጻር ትግላችን ቀጣይ እንጂ መቼም የሚቆም አይሆንም። ድል ለህዝባችን አገር አድን ትግል፣ ዘረኛ አገዛዝ ሁሉ ይውደም። ድል ለኢሃፓና አገር ወዳድ ኃይሎች ሁሉ። Thank you.
ትንግርተኛው ሰላይ ካሳዬ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውድቀቱን ሲያቃጭል እፎይታን ለማግኘት መፍትሄ ያለውን ሁሉ ለመተግበር ሲጥር አፉን ከመክፈቱ አይናውጣ ቅጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሳት ሲነድ ቀውጤው ሲበዛበት ልክ ክንደያን ጊዜው በነጥላጦሶች በ97 ወያኔን አድነው የስርት ግሉን የስርት ነቀሉን ትግል እንዳደናቀፉት ይሄውና ዛሬም ለከርፍ ያደሩት የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላቁን ለመላስ ተደረደሩለት ከዚያማ እነክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥፍያ ሲሾሩ እድሜ ለይሃባ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወለ ባንድ ጊዜ ተስፋፍቶ ከህዝብ በመድረሱ አወቁርጡን ይወቁት ከርሳደሮች ሁሉ ገና ተጀምሩ ሙኝታቸው ሲሆነ ይታየናልና ብላሽ እናከንቱ ገና ብዙም ሳይረቅ የክደት ሥራቸው ተቀጭቶ ባጭሩ ጉድኮ ነው ጎበዝ ይሄ ዶክተር ተልየው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማኝ የባዕድ ቅጥለኛ ያፈና ሰላዮች ምርት ያገር ሁሉናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መል የሚረጭ የተቀጣጠለውን የአመጣ ትግል አፋዞ አደንዝዞ በረደለሽ ዲስኩር አገራዊውን አመፅ እንደ ቅቤ አቀልጦ ውድ አገራችንን ለህዝቦቿ ሲሆን ለባዳን ምቹ ድቶን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና ሀገሩን አጋልጦና አክዶ ለቀጣሪው ባዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይሁንላችሁ ይሁት እላይታች ይዘላል ካዲ ባንዶችን ለጋቅሞ ሰብስቦ በመራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በትብሶ የገማውን የዘረኛውን ስራት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሳላች በኢትዮጵያ እናታችን በዘግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ተከሻ ሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱ ማዕዘናት ክብሪቱን ለኩሰ Thank you.
ኢህአዴግ ወያኔ የሚወገዘው አጭበርባሪ በመሆኑ ነው። ኢህአዴግ ኦዴፓም ሆነ አዴፓ ቀልቀሎ ስልቻዎች ናቸው። ከምንም በላይ ወያኔ በኢትዮጵያውያን ዘንድ የተጠላ ነው። ምክንያቱም የባዕዳን ተላላኪ ሆኖ ከስልጣን ላይ መውጣቱ ብቻ ሳይሆን ያለምንም ርኅራኄ የራሱን ወገን የጨፈጨፈና ያስጨፈጨፈ የአረመኔ ቡድን በመሆኑ ነው። ይህ በህዝብ ላይ ሰፍሮ እየዘረፈና እየገደለ እያሰረና እያሰቃየ የቆየውን ወያኔን በእልህ አስጨራሽ ትግል ገበሬና ወጣት ተቀናጅቶ የአጋዚን ጦር ተጋፍጦ ያስገኘውን ድል አብረን እንደመር በሚል ቃል አደባባይ ወጣው የነለማ ቲም አጀማመሩን ለውጦ በአብይ በኩል በፊት ለፊት ወያኔ ኢህአዴግን ለናደስ እንጂ ለንሽር አልመጣንም ባለው መሰረት ከኢህአዴግ ወያኔ ወደ ኢህአዴግ ኦዴፓ ለውጦ አሳይቶናል። ሀገርን መታደግ ለሀገር በጎ ማሰብ ኢህአዴግን ማዳመጥ እንደሆነም አበክሮ ነግሮናል። ይህ አይነቱን ማጭበርበር ገዢዎች ሁሉ በሀገር መፈራረስ ያስፈራሩ ሲገዙ የከረሙበት ታክቲክ በመሆኑ በቂ ተመክሮ አለንና ችግር የለው። ወጣቱም ይህንን ጠንቅቆ ተረድቶ ነው ወደ ትግል ገብቶ መስዋዕት እየከፈለው። የወያኔ ዱላና ግድያ ተቀይሮ ወደ ልምምጥና ልመና የተገባው በትግሉ ግለት ሳቢያ እንጂ በገዢ መራራት አይደለም። ወያኔ ኢህአዴግ አሁንም የተሰጠውን እድል እያበላሸው ነው። ሹሙ የሽግግር መንግስትን የሚያከላክለው ስልጣኑ እንዳይወሰድበትና ባለፈው ወንጀሉ እንዳይጠየቅ ለማድረግ መሆኑ ግልጽ እየሆነ መጥቷል። ያ አልገባን ላለ ደግሞ በአዋሳው ስብሰባ ምንም አይነት ለውጥ እንደማይኖር የኢህአዴግ ኦዴፓን የፖለቲካ የበላይነት አድንቆ መከተል ግዴታ መሆኑ በግልጽ የታወቀበት ነው። ለብዙ የፖለቲካ ቡድኖች በተለይም ብዙ ተስፋ ሰንቀው ወደ ሀገር የጎረፉት ድርጅቶች ፈታኝ ወቅት ላይ እንደወደቁ ግልጽ ነው። ህዝብን በታደሰው ወያኔ ስር ተዳደሩ ብለው ሊሰብኩ ነው ወይስ ሌላ አማራጭ አላቸው? ኢህአፓ መደመርን በቅጡ ሳጠኑ መወሰን አደጋለው ብሎ የመከረውም ለዚህ ነው። ነገር ግን አዲሱ ሹም ተሽቀዳድሞ ኢህአፓንና የዛን ትውልድ ትግል አክቸል ችሎ በፊደል ተጣሉ በሸእና በቸ ተላለቁ ብሎ ለማፌዝ በመሞከር ለማግለል ተንደፋደፈ እንጂ ሀቁም አልደበቀውም። ወያኔ ኢህአዴግ የባዳን ተላላኪ ሆኖ ያባከነው ሀብት አለ፣ የገደለው የጨፈጨፈው ህዝብ አለ። ያንን ይቅርታ ሊጠይቅበት አይፈልግም። ስለዚህም ይሸፋፍናል፣ ይደባብቃል። ይህን የአረመኔ ቡድን አምኖ በራሱ ተለውጦ ቅን ያስባል ለማለት አይቻልም። እንዳይቻል ያደረገው ህዝብ ትግሉን ግብ ያደርስልናል ብሎ አመኔታ ሰጥቶ በዝምታ ሲያስተውል ድርጅታቸው ይዞት የመጣውን የውሳኔ ሐሳብ ማየቱ በቂ ነው። እድል ቢሰጣቸውም እንኳን ለበጎ የሚያውሉት አይደሉም። አንዱን ባንዱ ላይ ያሳበበ ግድያን ሲያስፋፋ ከረም እንጂ ህዝብ እፎይ እንዲል አላደረገም። በርካታ ጭፍጨፋዎች ተከናውነዋል። ይህ በህዝብ ላይ ሰፍሮ እየገደለ እየዘረፈ እያፈናቀለና እያሰረ የኖረ ቡድን የፈለገውን ቢምል በራሱ ተፈውሶ በውላጅ ታድሶ በጎ ያስባል ብሎ ማሰብ ቀልድ ነው የሚሆነው። ስለዚህ ህዝብ የጀመረውን የነጻነት ትግል መከተል ብቻ ነው ያለው ድል። ድሮም ቢሆን ገበሬዎችና የወጣቶች መተጋገዝ የፈጠረው ለውጥ እንጂ የኢህአዴግ ሰርቆ አደሮች የድብቅ ትግል ያስገኘው ድል አለመሆኑን ከሚሰሩት ማየት ይቻላል። አሁን ያዙን ልቀቁን የሚሉ ቡድኖች ቢበራከቱም አንዳቸውም በትግሉ ሜዳ የነበሩ አልነበሩም። የድል አጥቢያ አርበኝነት ደግሞ የተለመደ ነውና ወጣቱን በተለይም ቄሮን ዘረኛ አድርጎ ለማሳየት የሞከሩት እነ ጀዋርና በቀለ ገርባ ከቡድን ስራ ውጪ በኦሮሞ ዘንድ መሰረት የሌላቸው መሆኑ የታወቀ ነው። መሰረት እንዲያጡ ያደረገውም ወያኔ በተሐድሶ ስም አስገብቶ እንዲተባበሩ ሲያደርግ የትም እንደማይደርሱ በማወቁና ሊጠቀምባቸው በመፈለጉ ነበር። አዲሱ ሹም በኢትዮጵያ ስም ቢምል ቢገዘትም ለእነ ኦነግ እና ጀዋር የሰጣቸው የመግደል መብት ግን እሱንም ከጥርጣሬ ውስጥ እንዳስገባው የሚደበቅ አይደለም። የሐዋሳው ስብሰባ የኢህአዴግ ስብሰባ በመሆኑ ድርጅቱ ማስተካከያ አድርግ ያለው ካለ በራሱ የሚበጀውን በማድረጉ አብጀህ ሊባል ይቻል ይሆናል። በተረፈ ግን የኢትዮጵያን ህዝብ የሚወክል ሊሆን አይችልም። የኢትዮጵያ ህዝብ የታገለው ደሙን ያፈሰሰው ለአንድነቱ እንጂ ለመከፋፈል አይደለም። መከፋፈል ሹሙ በቃሉ ሺህ ጊዜ ቢጠየፈው ከሱ የሚሰጠው ማሳዘኛ በሕገ መንግሥት ብየው ሰነድ ላይ ሰፍሮ ያለውን አይለውጠውም። ሕጉስ ካልተለወጠ ድረስ መከፋፈል ይኖራል፣ ክልል ይኖራል፣ አንዱ በሌላው ክልል ባይተዋር መሆኑ ይቀጥላል። ይህ አዲሱ ሹም ተሰኮረም ቀረ የሚለውጠው ነገር አይኖርም። ወያኔ በወንጀል ከመጠየቅ በጡረታና በክብር መገለሉ ይጠቅመኛል ብሎ ስላመነ ድምፁን ሰጠ እንጂ ተሸንፎ አይደለም። የቱ ነው ሽንፈቱ? ምንም ነገር የተነካበት ነገር የለም። ከውጭ ገቦ የተባሉት በዘረኝነት የተሰለፉ እስካልሆኑ ድረስ የተመቻቸ የፖለቲካ መድረክ አልተፈጠረላቸውም። ከመቼውም ጊዜ በበለጠ ጎሰኝነት ስሜት ያየለውን ያህል የአዲሱ ሹም ዲስኩር ህዝቡ በካድሬ እንዳይታዘዝ ነፃ አላወጣው። እንዲያውም ይባስ ብሎ የአዲስ አበባን ወጣት በወንጀል እየከሰሱ በየእስር ስፍራው ያጎሩ ማሰቃየት ስራይ ተብሎ ታይዟል። እንዲያውም ለዚህ አይነቱ ድብቅ አሰራር እኔ እንዳልወነጀል የለውበትም ለማለት ያመቻቸው ነው። ስለዚህ ዘረኝነትን በኩራት ከማጀብ ዘረኝነትን ባንድ ነው ደማችን መዝሙር ሸፋፍኖ ማቅረብ የተመረጠበት ሁኔታ ነው ያለው። ያ ደግሞ ራሱን መሞኘት የሚፈልገውን ያሞኘዋል፣ መሞኘት የማይፈልገውን አያሞኘውም። የማይበገረው ኢህአዴግ በተለመደ መንገዱ አጭበርብሮና አዋስቶ የበላይነቱን ተቀራጅቷል ብሎ መድፍ ለመተኮስ ያስችል ይሆናል። ብቻ ዘላቂ ሰላምን ለማምጣት ሁሉንም ወገን ያሳተፈ ባለመሆኑ የአንድ ድርጅት ፈሽታ እንጂ የኢትዮጵያ ህዝብ ሊሆን አለመቻሉ ያሳዝናል። አሁንም በስግብግብነት እኔ ብቻ ባይነት ስሜት ተወጥሮ በሀገርና በወገን ላይ የሚደረግ ወንጀል። የኢትዮጵያ ህዝብ በተደጋጋሚ የተፈጸመበት የድል ነጠቃ በባዕዳን የተደገፈ መሆኑን አውቆ በተጠናከረ ትግል መብቱን ነፃነቱን ያስመልሳል እንጂ እጁን አጣጥፎ ቀድሞም አልተመለከተ ፊትም አሁንም አይመለከትም። ወጣቱንም በአገር ጉዳይ ላይ በማባበል በማስፈራራት ከትግል ማራቅ አይቻልም። ወጣቱን በኢህአዴግ ዲስኩር ለማዋዛት መሞከር መታሰቡ ቀልድ ነው። የሰረቁ ህዝብን የዘረፉ ባለስልጣናት የህዝብን ሀብት ይመልሱ፣ ዴሞክራሲ አሁኑኑ መሬት ላራሹ ይሰጥ፣ ህዝብን ማፈናቀል ይቁም፣ ህገ መንግስት ተብየው ይለወጥ፣ ሀገርን በዘር አትሸንሽኑ፣ የወጣቱን ለሀገር ተቆርቋሪነት ስሜት በስራ አጥነት አታመካኙ፣ ስራም ትምህርትም ከሀገር ክብርና ህልውና ጋር እንደሆነ የሚያውቅ ትውልድ ነው። የሀገርን ምንነት ከሱ ብትማሩ እንጂ አታስተምሩትም። የሁሉም ኢትዮጵያዊ ጥያቄ ይዞ አደባባይ የወጣበት ምክንያት በተናጠል ለድርጅት ህልውና የሚጮበት ወቅት አልፏል። ለሀገሩ ባዳ ለወገኑ እንግዳ የሆነው ዲያስፖራን ይዞ ምርጫ ገባለው የሚለው ኢህአዴግ በዚህ ላይ ከመቀለድ ቢቆጠብ ይሻለዋል። መደመር ማለት ወያኔ ኢህአዴግን ማጀብ እንደሆነ ያልተገለጠለት ካለ ከዋሳ የተሻለ ፀሐይ አይገኝም እና አይኑን በጨው ማጠቡ አይረዳውም። የኢትዮጵያ ህዝብ በየዘመኑ በሚፈጠሩ ማዋዣዎች እየታለለ መቀጠል አይኖርበትም። ትውልድ ይፍታው ያሉ ትግሉን ሸሽተው ለራሳቸው በማሰብ ሀገርና ህዝብ ላሉበት ሁኔታ እንዲበቃ ምክንያት ሆነዋል። በወቅቱ ትግልን አግዘው ቆመው ቢሆን ኖሮ መከራችን እስካሁን ባልዘለቀ ነበር። አሁንም ትውልድ ይፍታው ብለን ኃላፊነታችንን አሳልፈን የምንሰጥ ከሆነ ስቃያችን እንደ ህዝብ ቀጣይ ነው የሚሆነው። በዲስኩር ሳይሆን በትግል እንመን። እየሳቁ መጠረግና እየተዋዙ መሸርሸር ለአዲስ አበባ ነዋሪም ለአዲስ አበባ መንገድም አልበጀ። የኢትዮጵያ ህዝብ ድል አይቀሬ ነው።
ስልቻ ቀልቀሎ ቀልቀሎ ስልቻ ስልቻ ቀልቀሎ ቀልቀሎ ስልቻ ለኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ስልቻ ቀልቀሎ ስልቻ
ቀልቀሉ ስልቻ
ሄዲያ ቢገነበጥ በርኖስ ያው በርኖስ ያለብን መከራ ያሃገራችን መቀነስ በሌለው ያዝነው መደመር ያለው ሶስት መንግስት ማን ስር እንደደረ ታላይ አብያ ፍለፊቱ ጁሃር ሐላው ደብረ ጽዮን አቤቱ ፈጣሪ አቤቱ ያ ረቢ እንዴት ነው ይሆን ይቅርታ ተራው ቃል ለተበዳይ ካሳ ፍጹም ላይ ታሰብ ከቶም ላይ ነሳ አኖሌን መርቆን ክፉን ደብቆ አፉ በሉኝ ሳይል አይገባ ንስሐ ሲያፈስ የነበረ የሰው ደም እንደውሃ ኡስታዙም ዲያቆኑም ያንን ሳያስተምሩ ቄሱ ቀሳውስቱ ሼሁና አቡኑ ፓስተሩ እንኳኑ ቁጭ ብሎ ሳይመክሩ በአግባቡን ስሌት ስለተደመሩ ወያኔን የሚያክል ክፉ ነፍሰ በላ ሕፃናት ጨፍላቂ በድምር ተስታኮ ታየው ሳይሆን ተጠያቂ አፏም በአደባባይ ዝግዝግ ተሰቀለ ንስሐም እንደዛ በኬሻ ታጅሎ ከጉድጓድ ተረቃ እናም እኮ መጤና ነፍጠኛ በሚል ተፈርጀው ገደል ለተጣሉት በመንጫ ተቆርጠው ይቅርታ ሳይሰፍን ሮጠን በመደመር ቡራዩን ደገምነው ልክ እንደበደኑ አስፈና ወጥተ ህዝባዊ አመፁ ላይ በረዶ ከምረን ያለምንም ጥይት በፎቶ ተማርከን አገርን የሚያክል አሳልፈን ሰጠን ሻሻ መንያዋሳን በሞት አጨልመን እርጉዝ ተደፈረ የተገላም ተጣለች አራስ ከነደሟ እንቡጥ ጥላ ሮጠች ስልቻ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ ዳኛ በሌለበት ወጣቱ ተገሎ ሬሳው ክብር አጥቶ ድጋሚ ተሰጥቶ ህዝብ ደም አነባ ዓለም አለቀሰ ጸጉሩን እየነጨ ያለ ርኅራኄ ያለምንም ሀፍረት ዘረኛው ፈነጨ አፏን ተቀበረ ንስሐም ሰነነ ነፍስም ዋጋ አጣች ደምም ቀለም የሟች ቤት ጨለመ ገዳይ ቤት አበራ መቀነስ የሌለው እንዲህ ነው ደመረ ቢገለበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን መግደል ፈሪነት ነው የሚሰጠን ምክር ገነት ልንገባ ተጠምቀን በድምር ህይወት የገበርን አንድም ታንሰነት እናም ሟቹ ወደ መሬት ገዳይ ወደ ጣራ እነሆ ኢህአዴግ እንዲህ ነው ድመራ በእኛ ደም አጣፍቶ መጽሐፍ በገጃ እንግዲህ ኢህአዴጎች የተማረ በሬ ቀንበር ከረባቱ ከርሱን የሚሞላ እየተባላንቱ እስካላችሁ ድረስ የተጣሪ ወንበር ሰፍቶ የሚያጭድ ተምሮ የሚወቃ ታዛዥ ወታደር እምቢኝ በቅሞቶ እሺ ብሎ ተገዥ እስካልጠፋ ድረስ አቦ ይመቻችሁ ሲያሻችሁ በአህያ አልያም በፈረስ ዘርዘር አርጎንና እኮ ዘርዝሩብንና እናንተ ታረሱ እኛም እንታረስ ፍሬው ከገለባው ተጣርቶ ይቀነስ ስልቻ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ አዎ መቀነስ
ወሸኔ መፈንቅለ መንግስት ድንቄም ኩዴታ የሚለው ቃል ከፈረንች ቋንቋ ከፈረንሳይ የተኮረጀ ነው። ትርጉሙ ደግሞ በድንገት ፈጣን ለውጥ አካሂዶ በአስቸኳይና ባልታሰበ ድንገተኛ እርምጃ በስልጣን ላይ ያለውን መንግስት በኃይል መቀየር ማለት ነው። በስልጣን ላይ ያለውን መንግስት ሳይሰማና ሳይያይ ሳይጠረጥርና ሳይነቃ አደጋ ጥሎ ማስወገድና በምትኩ ሌላ ቡድን ስልጣን የሚይዝበትን ሁኔታ ማመቻቸት እንደሆነ ይታወቃል። ያ እንደተጠበቀ ሆኖ ግን በስልጣን ላይ ያለው መንግስት የመረጃ ተቋም ማንኛውንም ጸረ መንግስት እንቅስቃሴ ሁሉ እንዳላየ አድርጎ ያልፋል ማለት አይቻልምና ኩዴታ የሚያስቡ ሁሉ ከመንግስት መረጃ ክትትል ብርቱ ጥንቃቄ ማድረግ ይገባቸዋል። ቢቻል ደግሞ በኩዴታው የሚስማማና ታማኝነቱም የተረጋገጠ ከሆነ የመንግስት መረጃ ሰው ወይም ሰላይ የሴራ ተሳፋይ እንዲሆን ማድረግን ይፈልጋሉ። የመረጃውን ክፍተት ሊሸፍን ይችላልና እርሱን መጠቀም አይከፋም። ያ ከሆነ የስለላ ሰው የሚያከናውነውን ተግባር በቀላሉ የሚታይ አይደለም። ኩዴታ ከጥንስሱ እስከ ሂደቱና አፈጻጸሙ ድረስ በሚስጥር ተይዞ ጉዳዩን በሚያከናውኑ ጥቂት ሰዎች ብቻ ተወስኖ የሚፈጸም ነው። ኩዴታውን የሚያከናውኑት ሰዎች እጅግ ሲበዛ እርስ በርስ የሚተማመኑ የሚግባቡና ያለማቋረጥ ለብዙ ጊዜ የሚተዋወቁ ሊሆኑ ይገባል። የዓላማ አንድነትና ጽናት ኖሯቸው ቆራጥነትን ድፍረትንና ወሳኝነትን አንገበው የሚነሱ ሰዎች ሆነው መገኘት አለባቸው። እቅዳቸውን ለማሳካት የሚያስችሏቸውን አበይት ነገሮች ሁሉ በእቅዳቸው ውስጥ አስገብተው ከሀ እስከ ፐ ድረስ ያለውን እቅድ ሁሉ በዝርዝር ተወያይተው ሙሉ ስምምነት እንዲኖራቸው ያስፈልጋል። ሁሉም የተስማሙበትን እቅድ ሁሉም ያለ ሀፍኬትና ማመንታት መፈጸም አለባቸው። ቃል ኪዳን ተገባብተው የጀመሩትን እቅድ ተፈጻሚ ማድረግ ተግተው መስራትም ይጠበቅባቸዋል። ኩዴታው ተሳክቶ የታቀደለትን ግብ እንዲመታ ማድረግ የጠንሳሾች ቀዳማይና ዳህራይ ተግባራቸው ሊሆን ይገባል። አንድ ጊዜ በእቅዱ አምነው ከገቡበት በኋላ ወለም ዘለም ማቀን ጨርቄን የለም። ፈጥነው ማከናወን አለባቸው። ድርጊቱ የሚከናወንበት ቦታ፣ ጊዜና ኢላማ ሌሎች ያልታሰቡ ተለዋዋጭ ሁኔታዎች ሊከሰቱ የሚችሉበት እሳቤ ሁሉ በግምት ውስጥ መግባት ይኖርባቸዋል። ዝርክርክነትና ግዴለሽነት ለኩዴታ መክሸፍ ምክንያቶች ይሆናሉ። በተራራቀ ቦታና በተለያየ የጊዜ ቀመር ኩዴታን ማከናወን ቀርቶ ማሰብም እንኳን ችልነት ነው። በራስ ላይ የሰላ ሰይፍ አስቀምጦ እንደመሄድ ይቆጠራልና ጨርሶ ማሰብ አይገባም። በግንቦት 81 ዓመተ ምህረት አዲስ አበባና አስመራ ባለ ርቀት ለማቀዳጀት የተደረገው ሙከራ የስንት ዜጎችን ህይወት እንዳጠፋ የቅርብ ትዝታ ሆኖ አልፏል። የዛን ጨካኝ አገዛዝ እድሜም እንዲቀጥል ምክንያት ሆኗል። ኩዴታን ለማከናወን ችሎታ ያለው ባለሙያ መሆንን ይጠይቃል። የሙያ እጥረት የሚጠናወታቸውን ሰዎች ማስገባት ቀርቶ በአካባቢው እንዲገኙ ማድረግ ውድቀትን ከመጀመሪያው መጋበዝ ነው። በኩዴታ እቅድ ውስጥ የማንኛውንም ዜጋ ህይወት በፈንቱ እንዳይጠፋ ብርቱ ጥንቃቄ ማድረግ የኩዴታው ጠንሳሾች በሚገባ ሊያስቡበትና ሊጨነቁበት ግድ ይላል። ኩዴታው የሚከናወንበት ሰዓት ከመንፈቀ ሌሊት እስከ ንጋት ባለው ጊዜ ቢሆን ይመረጣል። ይህ ማለት ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት እንደ ኢትዮጵያ ሰዓት አቆጣጠር ማለት ነው። በዚህ ጊዜ ቢሆን ይመረጣል። የዚህ ጊዜ ወቅት የሚመረጥበት ምክንያት ደግሞ አብዛኛው ነዋሪ በቤቱ ተከቶ ስለሚገኝ ሁከትና ግርግር እንዳይፈጠር ከማሰብም በላይ የዜጎችንም ደህንነትና ህይወት ከአደጋ ለመጠበቅ እሳቤ ጭምር ነው። በሀገራችን ከ1916 ዓ.ም ጀምሮ እስከ ዛሬ ድረስ የተለያዩ የመፈንቅለ መንግስት ሙከራዎች ተደርገዋል። አንዳቸውም ግን አልተሳኩም። እስካሁን የተሞከሩት የመፈንቅለ መንግስት ሙከራዎች ሁሉ ለምን እንደፈሸፉ የተለያዩ ምክንያቶች ቢነገሩም ዋናው ግን ክህደትና አንዱ ሌላውን አጋልጦ የመስጠት አባዜ እንደሆነ በተደጋጋሚ ይጠቀሳል። በሀገራችን ያልተሳኩ ኩዴታዎች በምን ምክንያት እንደፈሸፉ የመዘርዘር ተግባሩ የታሪክ ተመራማሪዎች ድርሻ እንደሚሆን ብንረዳም ትርክት ቀመስም ይሁን በሌላ መንገድ የሚታወቁትን ለአብነት ጥቂቶቹን መጥቀሱ አይከፋም። በ1916 ዓመተ ምህረት በአልጋዋራሽ ተፈሪ መኮንን ላይ የተጠነሰሰው መፈንቅለ ስልጣን ሚስጥሩ በከሃዲዎች በመገለጡ ምክንያት በወቅቱ ያራዳ ዘበኛ አለቃ በነበሩት ባላምባራስ አበባረጋይ የኋላው ራስ አበባረጋይ እንደከሸፈ በአፈ ታሪክ እየተጠቀሰ ቆይቷል። በ1943 ዓመተ ምህረት በነ ቢትወደድ ነጋሽ በዛብህ አለቃ ፈጠነ መቷለቃ በቀለ አናሲሞስና ሌሎች ለውጥ ፈላጊዎች ንጉሱን ለመገልበጥ ሞክረው ምስጢራቸው በጥቂት የአድማው ተካፋይ በነበሩ ጥቂት ተካሃዲዎች ተጋልጦ ከሽፏል ይባላል። በ1953 መፈንቅለ መንግስት ሙከራ የንጉሱ ክብር ዘበኛ መኮንኖች ሞክረውት ከሽፎ ቀርቷል። በ1954 ዓመተ ምህረት በነፊት አውራሪ ኃይሉ ክብረት ሙከራ ተደርጎ ከሽፏል። በ1957 ዓመተ ምህረት በነ ኮሎኔል እምሩ ወንዴ በነ ኮሎኔል አስናቀ እንግዳና በነ ኮሎኔል አሰፋ ዳርጌ ተሞክሮ ለከሃዲዎች ምስጢር አጋላጭነት ከሽፏል። በ1965 በአርበኛው ደጃዝማች ታከለ ወልደሐዋርያት መሪነት ንጉሱን ከስልጣን ለማውረድ የተጠነሰሰው ሴራ በከሃዲዎች ተደርሶበት ታከለ ወልደሐዋርያት እጅ አልሰጥም ብለው ራሳቸውን መስዋዕት በመሰዋት የጀግና ህልፈት ፈጸመዋል። ከሃዲዎቹም በንጉሱ ያውራጃ ገዥነት ተሹመዋል። በ1981 ዓመተ ምህረት ግንቦት ወር ደግሞ በደርግ ውስጥ የተሞከረው እንደዚሁ ሳይሳካ ቀርቷል። ከላይ የተጠቀሱትን 7 የመፈንቅለ መንግስት ሙከራዎች የመዘገብናቸው እንዲያው ለግንዛቤ ያህል እንጂ ሌሎች በርካታ ሁኔታዎች እንደነበሩ በየጊዜው ተጠቅሰዋል። ለምን አልተሳኩም ለሚለው ጥያቄ የተለያዩ መላምቶች ሊደረደሩ ቢችሉ ሁሉም ሊስማሙበት የሚችለው ግን ያለመተማመንና የእርስ በርስ መከዳዳት እንደሚሆን ሁሉም ይገነዘባል። ይህ አሳፋሪና መጥፎ ብሂል አሁንም እንደቀጠለ መሆኑ ንጹህ ህሊና ላለው ዜጋ ሁሉ ልብን ይሰብረዋል። ይህ አሳፋሪና መጥፎ ባህል አሁንም እንደቀጠለ መሆኑ ንጹህ ህሊና ላለው ዜጋ ሁሉ ልቡን ይሰብረዋል። ዛሬ በዚህ ርዕስ ላይ መጠነኛ ግንዛቤ ለመስጠት የተፈለገበት ምክንያት ግን የአብይ አህመድ አሊ ቡድን ሰሞኑን በጎንደርና አዲስ አበባ ከተሞች የተፈጸሙትን ግድያዎች አስመልክቶ መንግስቴን ለመገልበጥ ኩዴታ ተሞክሮ አከሸኩት የሚል ፕሮፓጋንዳ በመሰማቱ ነው። ላምባሉ አለበት ኩበት መልቀም የሚቻል ከሆነ የፕሮፓጋንዳ ሊያስኬድ ይችል ይሆናል። ግን ደግሞ ሁሉም እንደሚረዳው በሁለቱ ከተሞች የተፈጸሙት ሁኔታዎች የኩዴታ ባህሪም ሆነ ተግባር የላቸውም። ተራ የነፍስ ግድያ ወንጀሎች ናቸው። በአብይ አህመድ ባለስልጣናት ተሳትፎ የተፈጸሙ የእርስ በርስ ነፍስ መጠፋፋት ተራ ግድያ ወንጀል ነው። በላይኛው አንቀጽ የተዘረዘሩትን የመፈንቅለ መንግስት ወይም ኩዴታ ባህሪ ዓላማና ግብ መነሻና መድረሻቸው ጋር የሚተዋወቅ አይደለም። እንዲሁም የኩዴታን መስፈርቶች ማሟላት ይቅርና ከኩዴታ ምንነት ጋር የሚተዋወቅም አይመስልም። የእርስ በርስ ግድያ እንደ መፈንቅለ መንግስት የሚቆጠር ከሆነ ደርግ በበኩሉ በ17 ዓመት ቆይታው እርስ በርስ ሲጠፋፋ ሲገዳደልና ሲፋጅ ኖሯል። በባህር ዳርና በአዲስ አበባ ከተሞች የተካሄዱት ግድያዎች ከእርስ በርስ ከመጠፋፋት የዘለለ ተግባር አላሳዩም። ሙከራውም ለለውጥ ሳይሆን በመካከላቸው በተፈጠረው ጠብና የስልጣን መራኮት ምክንያት የተካሄደ የእርስ በርስ መገዳደል እንጂ የአማራውን ክፍል ለማጥቃት እንጂ የመንግስት ግልበጣ ሙከራ ነበር ለማለት ፈጽሞ አይቻልም። ተሞክሮች እንደሚያስረዱት ምን ጊዜም ቢሆን ማንኛውም ኩዴታ ከመካሄዱ ከጥቂት ሰዓታት በፊት የሚከተሉ ተግባርና ሁኔታዎች በጥብቅ ቁጥጥር ስር ሊሟሉ ይገባል። አንደኛ፣ ስትራቴጂያዊ የተባሉ ቦታዎች ሁሉ በቁጥጥር ስር መዋል አለባቸው። ሬዲዮና ቴሌቪዥን ጣቢያዎች፣ መገናኛ መጓጓዣ ማዕከላት፣ ባንኮች፣ ሆስፒታሎች፣ እስር ቤቶችና አይሮፕላን ማረፊያዎች፣ ወደቦች፣ የመብራት ኃይል መስጫና የውሃ ማከፋፈያ ቦታዎች አገልግሎቶቻቸውን እንዳያቋርጡ ይደረጋል። ሁለተኛ፣ ቢያንስ አንድ የታጠቀና የቆረጠ ሰራዊት በኩዴታ አድራጊዎች እዝና ቁጥጥር ስር መሆን ይገባዋል። ተልእኮም ኩዴታውን መከላከልንና ተጣራሪ ኃይልም ካለ ያንን ማጥቃት ይሆናል። ሁኔታውን ለማረጋጋትና ለማስተንም ይታዘዛል። ሶስተኛ የሀገሪቱ መከላከያ ሰራዊት በአንደኛ ደረጃ የተጠንቀቅ እዝ እንዲሆን ይደረጋል። ይህም የውጭ ኃይል ሁኔታውን ተጠቅሞ የሀገሪቱን ግዛታዊ አንድነትና ሉዓላዊነት እንዳይደፈር ለመቆጣጠር ነው። እንግዲህ ከአንድ እስከ 3 ተራ ቁጥሮች የተዘረዘሩት መሰረታዊና ስትራቴጂያዊ ተግባራት በቅድመ ዝግጅት ሳይከናወኑ ነው። በምንም ተሐት ነው ኩዴታ አደረጉ የተባሉት ግለሰቦች መፈንቅለ መንግስት ሊያከናውኑ የሚችሉት። መጀመሪያ ሳይደረግ እንዴት ከሸፈ ይባላል? የአብይ አህመድ የህሊና የጋሻ ጃግሬዎች ስነ ልቦና የፈጠረው መፈንቅለ መንግስት መሆኑ ግልጽ ነው። በብዙዎች ግምት ሁኔታውን ተጠቅሞ የኮሎኔል አብይ አህመድ አገዛዝ የማይፈልጋቸውን ወገኖች በተለይም የአማራ ተወላጆችን ቅስም ለመስበርና የመሪዎቻቸውን ሞራል ለማድቀቅ የታለመ እኩይ ተግባር እንደሆነ አድርገው ወስደውታል። ለዚህ አባባል እንደማጠየቂያ ሊወሰድ የሚችለው ሁኔታውን ተከትለው አንዳንድ የውጭ ሀገር ሰዎች ሰሞኑን በተለያዩ መገናኛ ብዙሃን የሚረጩት መርዛማ ተጎል ነው። በተለይም ሄርማን ኮሆን የተሰኘ የአንድ ባዕድ ሀገር ዜጋ የነዛውን ጸረ አማራ ስብከት ሁሉንም ዜጋ አስቆጥቶታል። በወገኖቹ ላይ የሚነዛውን የጥላቻና የእርስ በርስ ፍጅት ቅስቀሳ ለዚህ ሀተታ ምክንያት መነሻ ሊሆን ችሏል። በኢትዮጵያውያን ላይ ያነጣጠረውን ተደጋጋሚ መርዛማ ፕሮፓጋንዳና የጥፋት ዘመቻ ሰምቶ በዝምታ ለማለፍ አይቻልም። የውጭ የጥፋት ኃይሎች አደብ ሊገዙ ይገባቸዋል። ኢትዮጵያዊ ሁሉ አቅሙ የሚፈቅድለት መከላከል ያደርጋል። ኢትዮጵያዊ ሁሉ አቅሙ የሚፈቅድለትን መከላከል ያደርጋል። ሄርማን ኮሆንና ሌሎች ባዕዳን በኢትዮጵያ ላይ የሚያካሂዱት ያልተቋረጠ የእርስ በርስ ግጭት ዘመቻ አያስገርመንም። በእነርሱም ልንፈርድ አይገባንም። ምክንያቱም ከጠላት መርዝን እንጂ ማርና ወተትን አንጠብቅምና። ጥፋቱ የኛው የኢትዮጵያውያን ነው። ራሳችንን አስንቀናል፣ አዋርደናል። መተባበር ባለመቻላችን አቅማችንን አሳንሰናል። በጠላቶቻችን ዘንድ ተንቀናል። ሰውየውን ካልናቁ አጥሩን አይነቀንቁ ተብለን ተሽፎብናል። ታላቅ ሀገር እያለን ራሳችንን ዝቅ አድርገን ሀገራችንንም አሳንሰናል። በታሪክ የተከበረች ሀገር እያለችን እኛ ግን እርሷን አላከበርናትም። ሰድበን ለሰዳቢ አዋርደን ለአዋራጅ ዳርገናታል። ህዝቡን ያላከበረ አገዛዝ ያላት ሀገራችን ዓለም ያከብራታል ብለን መጠበቅ የለብንም። በስልጣን ሽኩቻ የሚደራጅን ህዝብ ለማፈን እየተገዳደሉ ኩዴታ ተጠንስቶብን አከሸፍ ነው የሚሉ ዘረኛ ግለሰቦች የሚጫወቱባት ሀገር ሆናለች ሀገራችን ኢትዮጵያ። ተደጋግሞ እየተነገረ ያለው ኢትዮጵያ በረጅም ታሪኳ አጋጥሟት የማያውቅ ችግር ላይ ወድቃለች። ይኸውም አንደኛ በዘር ጥላቻ መርዝ ተበክላለች። ቋንቋንና ዘርን ማዕከል ያደረገ አገዛዝ ወድቆባታል። ሁለተኛ በሀገራዊ መንግስት አትወከልም። ወደ መሳፍንት አገዛዝ በማምራት ላይ ያለች ነች ብለው የሚሰጉ አሉ። የህግ የበላይነትና ፍትህ ርስ እየቀረ የጅምላ ፍርድና በአደባባይ የመንጋ ብያኔ ተሰክቷል። እኛ ኢትዮጵያውያን መባባሉ እየቀረ እነርሱና እነዚያ በሚል የከፍፍል ቋንቋ ተመርዛለች። ሶስተኛ ሀገራዊ አንድነትን የሚያስከብርና ከውጭ ወራሪ የሚከላከል ኢትዮጵያዊ ጦር ሰራዊት አላት ብሎ ማለት ያስቸግራል። አራተኛ ተተኪውን ኢትዮጵያዊ ትውልድ ማዘጋጀት አልተቻለም። የባዕዳን ርካሽ ባህሎች፣ አሳፋሪና መርዘኛ ድርጊቶች ወጣቱ ትውልድን እየበከሉት ይገኛሉ። ስነ ምግባር እየጠፋ ራስ ወዳድነት እየተተሳ በመሄድ ላይ ነው። መተሳሰብና መተዛዘን እየቀረ ስርቆትና ግድያ፣ ሸፍጥና መከዳዳት፣ ዝርፊያና ቅሚያ በቦታው ተተክተዋል። አምስተኛ ልመና፣ የጎዳራ ተዳዳሪነት፣ ስራ አጥነት፣ ጎዘኔነትና ዋልጌነት በህዝብ ላይ ተጭነው ተስፋፍተዋል። ታዲያ ምን እናድርግ ብለን መጠየቅ የዘውትር ተግባራችን መሆንም አለበት። ለዚህ ደግሞ መልሱ መጀመሪያ ሀ ጠላቶቻችን ካስተናግዱልን የጥፋት ወጥመድ እንዳንገባላቸው አንድነታችንን አጥንክረን ከመከላከል ወደ ማጥቃት ደረጃ መድረስ አለብን። ለ ከእርስ በርስ መከፋፈል የምንድነው የጠላት ፕሮፓጋንዳ ሰለባ ሳንሆን ስንቀር ብቻ ነው። ለጠላቶቻችን መመቸት የለብንም። ሐምሮሃ ለዲሞክራሲ ስርዓት መንጣት ትግላችንን ማስተባበር አለብን። ያለ ዲሞክራሲ ስርዓት ምንም መልካም ውጤት አይመዘገብም። የህዝብ የሽግግር መንግስት ፍላጎት ይከበርለት ያስከብር በትግሉ ነው። በኢትዮጵያዊነቱ የማይደራደረው ኢትዮጵያዊ ሁሉ ተባብሮ እንዲነሳ እንድትነሳ ጥሪያችንን እናስተናግዳለን። ከኩዴታም ሆነ ጥገናዊ ለውጥ ለሀገራችን ዘላቂ መፍትሄን አያመጡም። ኢትዮጵያ ለዘላለም ትኖር።
ለምርካ ረንጂ ወጥሮ